ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ስርጭታችን ጀመረ። በአማራ ክልል በዳውንት ወረዳ በደረሰ የመኪና አደጋ ቢያንስ 25 ሰዎች ሞቱ።
የመንግስት አካላት የለም በአካባቢው። ታጣቂ ኃይሎች ናቸው ያሉት የሚንቀሳቀሱት። ወረዳዎቹ የሉም። የመረጃው ሁኔታ በሌላ አካል የተጣራ መረጃዎች ናቸው። የኛ የጸጥታ ኃይል በአቅራቢያው ስለሌለ፣ ስለዚህ ከዳውንት ወደ ደሴ አቅጣጫ ሲጓዝ የነበረ የህዝብ ተሽከርካሪ 32/9/17 የሆነ ሰዓት የወራስ ቀበሌ አይዳ ሰጎራ ከተባለ ቦታ 54 ሰው ጭኖ ተገልብጦ ሹፌርና ረዳትን ጨምሮ 25 ሰዎች ሙተዋል። ከባድ 14 ሰው ቆስሏል። ቀላል ጉዳት 15 ሰው ጉዳት ደርሷል።
የሰሜን ወሎ ፖሊስ ዞን መምሪያ ኃላፊ የሆኑትን ኮማንደር ነጋ ድንበሩን የሰማችሁት። ሙሉ ዘገባው በአብይ ርዕስ ይቀርባል። ሐሙስ ጥር 15 ቀን 2017 ዓ.ም ተመረጥ። ክብራትና ክብራን ሳስተናግዳችሁ የማመሸው እንግዲህ ወሌ ነኝ። ለዓለም ዜናው አሉላ ከበደ በስቱዲዮ ይገኛል። ፕሮግራሙን የሚያቀናብርልን ንጉሱ ታምሬ ነው። የምሽቱ ዋና አዘጋጅ ጽዮን ግርማ። እስከ ፕሮግራሙ ፍጻሜ አብራችሁን እንድትቆዩ እየጋበዝኩ አሁን በቅድሚያ ወደ ዓለም ዜናው።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያ ምርዕሶቹን። የዩናይትድ ስቴትስ ምክር ቤት ህገወጥ ስደተኞች በቁጥጥር ስር እንዲውሉ የሚያዝ ህግ አጸደቀ። ትራምፕ የየመኑን ሁቲዎች በውጭ አሸባሪ ድርጅትነት ፈረጁ። የዩናይትድ ስቴትሱ ፕሬዝዳንት ትራምፕ ዓለም አቀፍ ሚዲያ USAGM የሚመሩ እጩ አቀረቡ። የሚሉት ይገኙበታል። ወደ ዝርዝሩን ዘልቃለን። የዩናይት ስቴትስ ምክር ቤት ህገወጥ ስደተኞችን በቁጥጥር ስር እንዲውሉ የሚያዝ ህግ አጽድቋል። ምክር ቤቱ በትላንትና ዕለት ያጸደቀው ይህ ህግ በስርቆትና በጥቃት ወንጀሎች የተከሰሱና የመኖሪያ ፍቃድ የሌላቸው ጥገኝነት ጠያቂዎች በቁጥጥር ስር እንዲውሉ የሚያዝ ነው። ይህም ፕሬዚዳንት ዶናልድ ትራምፕ ህገወጥ ስደትን ለመቆጣጠር ለያዙት እቅድ በፍጥነት ዳር መድረስ መጠነኛም ቢሆን የሁለቱም ፓርቲዎች አባላት ድጋፍ አግኝቶ የጸደቀ የመጀመሪያው ህግ አድርጎታል። ባለፈው ዓመት በአንድ የቬኔዙዌላ ተወላጅ ሆነ ስደተኛ በተገደለችው የጆርጂያ ክፍለ ግዛቷ የነርስነት ሙያ ትምህርት በመከታተል ላይ የነበረች ወጣት ስም የተሰየመውና የሌከን ራይሊ ህግ የሚል ስያሜ የተሰጠው የድንጋጌ ትራምፕ በፕሬዝዳንታዊው ምርጫ አሸናፊ ሆነው መውጣታቸውን ተከትሎ በኢሚግሬሽን ጉዳዮች ዙሪያ የሚካሄደው ፖለቲካ ክርክር የቱን ያህል ወደ ቀኝ እያዘመመ መሆኑን የሚያሳይ ነው ተብሏል። የኢሚግሬሽን ፖሊሲ ጉዳይ በምክር ቤቱ ሁለቱም ፓርቲዎች ጎራ ለይቶ ለረጅም ጊዜ ሲያወዛግብ የቆየ ቢሆንም የፖለቲካ እጣቸው የሚያሳስባቸው 46 የዲሞክራት ፓርቲ አባላት ወሳኝ መሆኑ የተነገረለትን ይህን እቅድ 263-156 በሆነ ድምፅ ለማጽደቅ የሪፐብሊካን ፓርቲ አባላትን ተቀላቅለዋል። ትራምፕ የየመኑን ሁቲዎች በውጭ አሸባሪ ድርጅትነት ፈርጀዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ትላንት ረቡዕ በወሰዱት እርምጃ በመደበኛ ስያሜያቸው አንሳር አላህ በሚል መጠሪያ የሚታወቁትን የየመን ሁቲዎች በውጭ አሸባሪ ድርጅትነት እንዲፈረጁ ማዘዛቸውን ዋይት ሀውስ አስታውቋል። እርምጃው በኢራን የሚደገፈው ቡድን በቀይ ባህር በሚተላለፉ የንግድ መርከቦችና ወሳኝ ለሆኑት የባህር ኬላዎች ከለላና ጥበቃ በሚያደርጉ የዩናይትድ ስቴትስ የጦር መርከቦች ላይ ለሚያደርሷቸው ተደጋጋሚ ጥቃቶች የባይደን አስተዳደር ቀደም ሲል ወስዶ ከነበረው ምላሽ የበረቱ የኢኮኖሚ ገደቦችን የሚጥል መሆኑም ተመልክቷል። ዋይት ሀውስ በመግለጫው አክሎም የሁቲዎች እንቅስቃሴ በመካከለኛው ምስራቅ ያሉ በአሜሪካውያን ሲቪሎችና ሰራተኞች ደህንነት፣ በክልሉ የሚገኙ የቅርብ አጋሮቻችንና ብሎም ዓለም አቀፍ የባህር ንግድ እንቅስቃሴዎች ላይ አደጋ እየደቀነ ነው ብሏል። እርምጃውን የሚደግፉ ወገኖች እስካሁንም መደረግ የነበረበት ነው ሲሉ፣ የጉዳዩ አዋቂዎች በበኩላቸው የእርዳታ ድርጅቶችን ጨምሮ ሁቲዎችን ከመደገፍ የሚቆጠር ስራ የሰራ ማንኛውንም ወገን ለቅጣት ሊዳርግ የሚችል ነው ይላሉ። አብዛኛውን የየመን ግዛቶች የሚቆጣጠሩት ሁቲዎች እንደ አውሮፓውያን ዘመን አቆጣጠር ከህዳር 2023 አንስቶ እስራኤል ጋዛ ውስጥ ከሐማስ ጋር እያደረገች በነበረው ጦርነት ከፍልስጤማውያን ጋር በማበር ቀይ ባህር ላይ በሚጓጓዙ መርከቦች ላይ ከመቶ በላይ ጥቃቶችን አድርሰዋል። በጥቃቶቹም ሁለት መርከቦችን ሲያሰጥሙ አንዲት መርከብ በመያዝ አራት መርከበኞችንም ገድለዋል። በተጨማሪም በጥቃቱ ዓለም አቀፍ የመርከብ ጉዞዎችን በማስተጓጎል የንግድ ድርጅቶች ለአንድ ዓመት ያህል ጥቃቶቹን ለመሸሽ በደቡባዊ አፍሪካ ዞረው ረጅምና ከፍ ያለ ዋጋ የሚያስከፍሉ ጉዞዎችን እንዲያደርጉ አስገድደው እንደነበርም ይታወቃል። በሌላ የዩናይት ስቴትስ ዜና ትራምፕ የዩናይት ስቴትስ ዓለም አቀፍ ሚዲያ ወይም በእንግሊዝኛ አጠራሩ USAGM የሚመሩ እጩ ለምክር ቤት አቅርበዋል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ድምጽን ጨምሮ በዩናይትድ ስቴትስ መንግስት በጀት የሚሰሩ አምስት ዓለም አቀፍ መገናኛ ብዙሃን ተቋማትን የሚቆጣጠሩን የዩናይትድ ስቴትስ ዓለም አቀፍ ሚዲያ ዩናይትድ ስቴትስ ግሎባል ሚዲያ ወይም USAGM እንዲመሩ ወግ አጥባቂ ሐሳቦች አራማጅና ጸሐፊውን ኤልብረንት ቦዜል ሶስተኛ ነው እጩ አድርገው ያቀረቡት። የመገናኛ ብዙሃን ጥናትና ምርምር ማዕከል መስራችና ፕሬዝዳንት ሆነው ለ38 ዓመታት እንዳገለግሉት እንደ ብረንት የህትመት የቴሌቪዥንና የኢንተርኔት ዘገባዎችን ምህዳር ጥሩ አድርጎ የሚረዳ የለም ሲሉ ትራምፕ ትላንት ትሩስ ሶሻል በተሰኘው የማህበራዊ ሚዲያ መድረካቸው ላይ አስፍረዋል። የቦዜልን ሹመት ለማጽደቅ በዩናይትድ ስቴትስ የእንደራሴዎች ምክር ቤት ጉዳያቸው የሚሰማበት ቀን ገና አልተቆረጠም። ምክር ቤቱ በአሁኑ ወቅት የፌዴራል ተቋማትን እንዲመሩ ፕሬዝዳንቱ ያቀረቧቸውን ሌሎች እጩዎች ጉዳይ እየሰማ ነው። ቦዜል በኤክስ ላይ ባሰፈሩት ጽሑፍ ለዚህ ኃላፊነት በመታጨቴ ክብር ይሰማኛል ብለዋል። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላለፈውን የሰዓቱን የዓለም ዜና ነው። ትራምፕ የፓናማ ቦይን ለመቆጣጠር ግፊት እያደረጉ ባሉበት ሩቢዮ ወደ መካከለኛው አሜሪካ ሊያቀኑ ነው። ፕሬዚዳንት ዶናልድ ትራምፕ የፓናማ ቦይን ለመቆጣጠር ግፊት እያደረጉ ባሉበትና ዋሽንግተን ህገወጥ ስደትን ለመግታት ጥረት በያዘችበት በአሁኑ ወቅት አዲሱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፓናማንና በመካከለኛው አሜሪካ የሚገኙ ሌሎች አገራትን ሊጎበኙ ነው። ጉዞው የሩቢዮ የውጭ ጉዳይ ሚኒስትር ከሆኑ በኋላ የመጀመሪያው የውጭ አገር ጉብኝታቸው ነው የሚሆነው። ፖለቲኮ የተባለው የዩናይትድ ስቴትስ የዜና ወኪል እንደዘገበው የሩቢዮ ጉዞ ፓናማን፣ ጓቴማላን፣ ኤልሳልቫዶርን፣ ኮስታሪካንና ዶሚኒካን ሪፐብሊክን ያካትታል። በአንጻሩ ጉዳዩን አስመልክቶ የተጠየቁ የውጭ ጉዳይ ሚኒስትር ቃል አቀባይ ለአሜሪካ ድምጽ በሰጡት አስተያየት በአሁኑ ወቅት ይፋ የምናደርገው ጉዞ የለም ሲሉ ነው የመለሱት። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ የፓናማ ቦይን በዩናይትድ ስቴትስ ቁጥጥር ስር ለማድረግ የያዙትን ዓላማ ለማሳካት የወታደራዊና የኢኮኖሚያዊ እርምጃዎችን አማራጭነት ውድቅ ያለማድረጋቸው ተገልጿል። ሩቢዮ ወደ አሜሪካ የሚገቡ ህጋዊ ሰነድ የሌላቸው ስደተኞች ማስቆምን ጨምሮ ቅድሚያ የሚሰጧቸውን የውጭ ፖሊሲ እቅዶች በሳምንቱ መጀመሪያ ላይ ይፋ አድርገው ነበር። ክብራትና ክብራን በመጨረሻም ዩናይትድ ኪንግደም በሶስት ወጣት ልጃገረዶች ግድያ የተወነጀለ አንድ ታዳጊ በ52 ዓመት እስራት ቀጣች። በአሜሪካዊቱ የሙዚቃ አቀንቃኝ ቴይለር ስዊፍት የዳንስ ስልት የተሰናዳ ዝግጅት ላይ ሶስት ወጣት ልጃገረዶችን ነፍስ ያጠፋው እንግሊዛዊ ታዳጊ በዛሬው ዕለት የ52 ዓመታት እስራት ተፈርዶበታል። ወንጀለኛው ታዳጊ የፈጸመውን የጭካኔ ግፍ የተሞላ አገዳደል መሆኑን የተናገሩት የአቃቤ ሕግ ጠበቆች እንዳመለከቱት ከጥቃቱ ሰለባዎች የአንዷን አካል በአሰቃቂ ሁኔታ መቆራረጡንም ጠቁመዋል። አክስኤል ሩዳኩቫና የተባለው ይህ ወጣት ሰኞ ዕለት የ18 ዓመቱ ታዳጊ ማለት ነው ባለፈው የሐምሌ ወር በሰሜናዊ እንግሊዝ በምትገኘው ሳውዝፖርት ከተማ ግድያውን መፈጸሙን ባለፈው ሰኞ በሰጠው የእምነት ክህደት ቃል አምኗል። ጥቃቱን ተከትሎም በከተማይቱ ከፍተኛ ብጥብጥ ተቀስቅሶ እንደነበር አይዘነጋም። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎች እናመሰግናለን። ክብራትና ክብራን በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የአሙስ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሸው እንግዲህ ወንዴ ነኝ። ፕሮግራሙን ከስቱዲዮ የሚቆጣጠርልን ንጉሱ ታምሬ ነው። የዌብና ማህበራዊ ሚዲያ አሰናጃችን አበባየው ገበያው፣ የምሽቱ ዋና አዘጋጅ ጽዮን ግርማ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voamharic ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ምሽቱ ቀዳሚ ዘገባ እናልፋለን። በአማራ ክልል ዳውን ተወረዳ በደረሰ የመኪና አደጋ 25 ሰዎች ህይወታቸውን አጡ። ከአማራ ክልል ሰሜን ወሎ ዞን ዳውን ተወረዳ ወደ ደሴ ሲጓዝ የነበረ መለስተኛ ህዝብ ማመላለሻ አውቶቡስ ገደል ውስጥ ገብቶ 25 ሰዎች መሞታቸውን የዞኑ ፖሊስ መምሪያ አስታውቋል። በፋኖ ታጣቂዎች ቁጥጥር ስር ነው የተባለውና አደጋው የደረሰበት የዳውን ተካባቢ ነዋሪዎችና የዳውን ተወረዳን መናሃሪያ አስተባባሪ ስምርት ባለሙያ የማቾችን ቁጥር እስከ 30 ከፍ ያደርጉታል። አደጋው በደረሰበት አካባቢ የሚገኙት ሁለት የጤና ጣቢያዎች በአደጋው የሞቱና ጉዳት የደረሰባቸው ሰዎች ወደ ጤና ተቋማቱ መምጣታቸውን አረጋግጠው ከባድ ጉዳት የደረሰባቸው 16 ሰዎች ወደ ደላንታ ሆስፒታል መላካቸውን አመልክተዋል። መስፍን አራጌ ዝርዝሩን ይዟል።
በአማራ ክልል ሰሜን ወሎ ዞን ዳውን ተወረዳ በፋኖ ታጣቂዎች ቁጥጥር ስር በመሆኑ በቂ የትራንስፖርት አገልግሎት እንደሌለ የተናገሩት የአካባቢው ነዋሪዎች በዚህ ምክንያት 24 ሰው ብቻ መጫን በሚገባው መለስተኛ አውቶቡስ ውስጥ ከ50 በላይ ሰዎች ተሳፍረው እንደነበር ተናግረዋል። የሰሌዳ ቁጥሩ 32917 የሆነው ይኸው የህዝብ ማመላለሻ መለስተኛ አውቶቡስም ከሰሜን ወሎ ዞን ዳውን ተወረዳ ወደ ደሴ በመጓዝ ላይ ሳለ ልዩ ስሙ አይዳ ሰጎራ በተባለ አካባቢ ሲደርስ በግምት 300 ሜትር ርዝመት ካለው ገደል ውስጥ ገብቶ ሰዎች መሞታቸውንና መጎዳታቸውን የሰሜን ወሎ ዞን ፖሊስ የዳውን ተወረዳ መናሃሪያ ማስተባበሪያና የአካባቢው ነዋሪዎች ተናግረዋል። የሰሜን ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር ነጋ ድንበሩ ቦታው ላይ የመንግስት መዋቅር አለመኖሩን ጠቅሰው በሌላ አካል ተጣርቶ ደረሰን ባሉት መረጃ 25 ሰዎች መሞታቸውን አመልክተዋል።
ወረዳው እንደምታውቀው የመንግስት አካላት የለም። በአካባቢው ፈጣቂ ኃይሎች ናቸው ያሉት የሚንቀሳቀሱት። ወረዳዎቹ የሉም። የመረጃው ሁኔታ በሌላ አካል የተጣራ መረጃዎች ናቸው። የኛ የጸጥታ ኃይል በአቅራቢያው ስለሌለ ስለዚህ ከዳውን ወደ ደሴ አቅጣጫ ሲጓዝ የነበረ የህዝብ ተሽከርካሪ 32917 የሆነ ሰዓት የወራት ቀበሌ አይዳ ሰጎራ ከተባለ ቦታ 54 ሰው ጭኖ ተገልብጦ ሹፌርና ረዳትን ጨምሮ 25 ሰዎች ሙተዋል። ከባድ 14 ሰው ቆስሏል። ቀላል ጉዳት 15 ሰው ጉዳት ደርሷል።
የዳውን ተወረዳ መናኸሪያ አስተባባሪ ስምሪት ባለሙያ እሸቱ ታደሰ በበኩላቸው ከአካባቢው ማህበረሰብ ደረሰኝ ባሉት መረጃ የሟቾቹ ቁጥር 30 እንደሚደርስ አመልክተው ከባድና ቀላል ጉዳት የደረሰባቸው ደግሞ 40 ሰዎች ናቸው ብለዋል።
ሞት 30 ነው። እንግዲህ የሩማኑ ወራታቸው የሚባለው በዚህ ሳይሞቱ ከባድ 19 ቀላል 21
መለስተኛ አውቶቡሱ 24 ሰዎችን የማሳፈር አቅም ቢኖረውም ከ50 በላይ ሰዎች አሳፍሮ እንደነበር ኮሚሽነር ነጋም አቶ ሸቱም አረጋግጠዋል። አደጋው በደረሰበት ቦታ ላይ ተገኝተን ሁኔታውን ለማየት ችለናል የሚሉት የኮርባ ከተማ ነዋሪው ብርሃን ባልከፋው የሟቾቹ ቁጥር ከላይ ከተገለጸው እንደሚበልጥ ይናገራሉ።
ጧት 11 ሰዓት ተኩል ተነስቶ አንድ የህዝብ ማመላለሻ አውቶቡስ ነበር። ከዛ በኋላ ጉዞ ላይ እያለ ተገለበጠ። ሰጎራ የሚባል አካባቢ ነው። በዛ ምክንያት የብዙ ሰዎች ህይወት አልፏል። የተወሰኑ ቁስለኞችም አሉ። ግን ያው ሙቱ ነው የሚበዛው። ብቻ አሁን ረዳቱ ጤና ጣቢያ ከደረሰ በኋላ እያናገረ ነው ህይወቱ ያለፈው። አደጋ ደረሰበት ቦታ አካባቢ ብቅ ብዬ ነበረ። ያው ህዝቡ ርብርብ አድርጎ ነው ያነሳቸው። ረጅም ቦታ ተገለባብጧል። መኪና በየመስኮቱ ነው ያሾላለታቸው። ከቀኑ 8:26 ነው አሁን። አደጋ የተፈጠረው ግን 12:30 አካባቢ ነው የተፈጠረው። ችግሩ እያነሳ ነው እስካሁን ድረስ።
በዳውን ተወረዳ በሚገኘው ኩርባ ጤና ጣቢያ በህክምና ባለሙያነት የሚሰሩት ካሳኑ ተገኘ ወደ ጤና ጣቢያው ለህክምና ከመጡት ውስጥ በህክምና ላይ ሳሉ ህይወታቸው ያለፈና ወደ ጤና ጣቢያው ሳይደርሱም ህይወታቸው አልፎ አስከሬናቸው የመጣ መኖሩን ጠቁመዋል።
አደጋው ተከስቷል ጠዋት ላይ ነበረ። ከመጠን በላይ ነው በመሰረቱ የጫነው። ትራንስፖርት ምንም ችግር ስላለ የተወሰነ ሰው ተርፈዋል። ከዛ ውጭ አብዛኛው ሙትና ቁስለኛ ነው የሆነው። አሁን እዚህ ጤና ጣቢያ ላይ ከሰባት ስምንት ያላነሱ ህይወት ተርፈው እየታከሙ ያሉ አሉ። አስሩ ሙተው የመጡ ሰባት ወይም ስምንት ኬዞች መጥተው ነበረ። ህይወታቸው ደርሶ ነበር። እነሱ አልፏል ህይወታቸው። ከዛ ውጭ ህይወታቸው እዛው ላይ ያለፈውን ወደ የቤታቸው ነው ይዘዋቸው የሄዱት። ሙተውም ህይወታቸውም የተረፉም ከዛ ውጭ ከእኛ ጤና ጣቢያም ላይ ደርሰው ህይወታቸው አብረው ያለፉት ከ25 ያላነሱ ኬዞች ገብተዋል። ሰባት በህይወት አሁን የተረፉ እጃችን ላይ አስሩ ሙተው የመጡ ሰባት ወይም ስምንት እዚህ ከገቡ በኋላ ማለት ነው።
የተሻለ ህክምና ማግኘት እያለባቸው በጤና ጣቢያ ውስጥ ባለው የህክምና ቁሳቁስ የባለሙያዎችና የትራንስፖርት አቅርቦት እጥረት ምክንያት የሞቱ መኖራቸውንም የጤና ባለሙያው አመልክተዋል።
ህክምናው ለመስጠት ባለሙያም በርግጥ አንሶናል። ቢሆንም አብዛኛው የመድኃኒትና የግብዓት ችግር ነው ከተመን ከኦክሲጅን ጀምሮ በተለይ ትራንስፖርት አሁን እዚህ ጤና ጣቢያ ላይ መተውታቸው ያለፉትን እኛ እንደደረሱ የሰጠነውን ኬር ተሰጥቶ ሆስፒታል መድረስ የሚችሉ ሁሉ ናቸው ህይወታቸው ያለፉትና አሁን የትራንስፖርት ችግር ነው። ከደላንታ መኪና ተልኮ መጥቶ ለዛው መጥቶ አንድ ላይ አልይዛቸው ብሎ ተራ ነው። አሁን በተለይ አንድ 2-3 ኬዞች አሉ በፍጥነት መድረስ የነበረባቸው ግን ቦታ አልበቃ ብሎ አንድ መኪና መጣ አማራጭ ጠፋ። ያው መኪና ሌላ ደግሞ እስከሚገኝ ድረስ ጊዜ ተጠበቀ ዘው ላይ ያለፉ።
ወረዳው የሚገኘው የአይዳ ጤና ጣቢያም በጉዳቱ የሞቱና ጉዳት የደረሰባቸውን ሰዎች ማስተናገዱን ቁም ነገር ማስሬ የተባሉ የጤና ባለሙያ ተናግረዋል። በአደጋው ህይወታቸው ያለፉ በርካታ ሰዎች አስከሬናቸው ወደ ጤና ጣቢያ ሳይመጣ ወደ ቤተሰቦቻቸው በመላኩ የሟቾቹን ቁጥር በትክክል መናገር እንደማይቻልም ጠቁመዋል።
16 የሚሆን አገልግሎት ተሰጥቷቸው ወደ ደላንታ ሪፈራል ሆስፒታል ሪፈር ተባሉ ፔሸንቶች አሉ። ሟች ማለት አሁን ይሄን ያህል ነው ማለት አይቻልም ግን በጣም ብዙ ሟቾቹ እንደገና ደግሞ እኛ ጋርም የመጣሉ ወደ ኩርባ ጤና ጣቢያም ይሄዳሉና አንድ 20 ምናምን ይሆናል ሚኒመም ማለት የሞቱት ኩርባ ጤና ጣቢያም ይደው ዛሬ የሞቱም አሉ።
ተሽከርካሪው ማሳፈር ከሚፈቀድለት ቁጥር በላይ ሰዎችን በመጫኑ አደጋውን እየከፋ አድርጎታል ያሉት ደግሞ የወገል ጤና ከተማ ነዋሪ የሆኑት ደስታው አሊ ናቸው።
እስካሁን በአካባቢያችን ከተመዘገበው የሟች ቁጥር አዝቁጥር ከፍተኛ መሆኑን እና ቁስለኞችም ከፍተኛ ቁጥር ያላቸው በመሆኑ አስከፊ አድርጎታል። አሁን ታካቢ አደጋው ከደረሰበት አካባቢ ወደ ወገል ጤና የመጀመሪያ ደረጃ ሆስፒታል ይዟቸው የመጡ ቁጥር እጅግ አስከፊ የሆነ ጉዳት ደርሶባቸዋል። ከዛም እጅግ የከፋ ጉዳት ከመሆኑም አንጻር የሆስፒታሉ ዶክተሮች ለደሴ ሪፈራል ሆስፒታል የተወሰኑት ላኩ አድርጓል።
በሰሜን ወሎ ዞን ዳውንት ወረዳ ውስጥ በመንግስት ኃይሎችና በፋኖ ታጣቂዎች መካከል በሚደረገው ውጊያ ምክንያት በአካባቢው የትራንስፖርት አቅርቦት እጥረት መኖሩን የአካባቢው ነዋሪዎች ለቪኦኤ ተናግረዋል። የተገኘውን የትራንስፖርት አማራጭ ለመጠቀም ሲሞክሩም በሁለቱ ታጣቂዎች መካከል በሚደረግ የተኩስ ልውውጥ መሃል ጉዳት የሚደርስባቸው ሰላማዊ ሰዎች ናቸው። እንደ ዛሬውም አይነት ከተፈቀደው በላይ ተሳፋሪ ሲጭኑ ጉዳት የሚደርስባቸው ሰላማዊ ሰዎች ናቸው ብለዋል። በአደጋው ህይወታቸው ካለፈው ውስጥ የጥምቀት በዓልን ከቤተሰቦቻቸው ጋር አሳልፈው ወደ ዩኒቨርሲቲ የሚመለሱ ተማሪዎችና የመንግስት ሰራተኞች እንደሚገኙበት ለማወቅ ተችሏል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የሙስ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ዘገባ ነበር። ስርጭታችን ይቀጥላል። የትግራይ ክልል የጸጥታ አመራሮች ለነ ዶክተር ደብረጽዮን ቡድን ሐሳብ ድጋፋቸውን ሰጡ ይላል ቀጣዩ ዘገባ። የትግራይ ክልል የጸጥታ አመራሮች በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ከዚህ ቀደም ጊዜያዊ አስተዳደሩን ለማስተካከል ያሳለፈውን ውሳኔ እንደሚደግፉ ዛሬ ባወጡት መግለጫ አስታውቀዋል። አቶ ጌታቸው ረዳ በበኩላቸው ውሳኔው ተቀባይነት የሌለው ትልቅ ስህተት ነው ሲሉ ተቃውሞታል። ሙሉጌታ አጽባ ዝርዝሩን ይነግረናል።
የትግራይ ክልል የጸጥታ አመራሮች በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሓት ቡድን ከዚህ ቀደም ያሳለፈው ውሳኔ እንደሚደግፉ ዛሬ ባወጡት መግለጫ አስታወቁ። በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራ የህዝባዊ ወያነ ሓርነት ትግራይ ህወሓት ቡድን ከዚህ ቀደም አደረግኩት ባለው ጉባኤ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳን ጨምሮ 13 ከስልጣናቸው እንዲነሱ መወሰኑ ይታወቃል። በወቅቱ በተሰጠው ውሳኔም ከስልጣናቸው በተነሱት ሰዎች ምትክ ሌሎች አመራሮች መመደቡንና ፕሬዚደንቱን በተመለከተ ግን ውሳኔውን ለፌዴራል መንግስቱ መስጠቱን ተገልጾ ነበር። ብሔራዊ ምርጫ ቦርድ በበኩሉ የህወሓት ጉባኤ ህጋዊ ሂደቱ አላሟላም በሚል ለጉባኤው እውቅና እንደማይሰጠውና ውሳኔዎቹም ተቀባይነት እንደማይኖራቸው ማስታወቁ አይዘነጋም። የጸጥታ አመራሮቹ ዛሬ በሰጡት መግለጫ 50-1 አብላጫ ድምጽ ያለው ጉባኤ በማካሄድ ውሳኔ ላሳለፈው በነ ዶክተር ደብረጽዮን ለሚመራው ህወሓት ቡድን ድጋፋቸው እንደሚሰጡና የቀረበውንም ሐሳብ እንደሚቀበሉ አስታውቀዋል። በጉዳዩ ለአሜሪካ ድምጽ አስተያየት የሰጡ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ውሳኔው ተቀባይነት የሌለው ስህተት ነው ሲሉ ተቃውመውታል። ወደ 200 የሚሆኑ ከጀነራል እስከ ኮሎኔል ማዕርግ ያላቸው የጸጥታ አመራሮቹ መቀለ ከተማ ላይ ከጥር 12 እስከ 14 ቀን 2017 ዓ.ም ምረት ለሶስት ቀናት ስብሰባ ማካሄዳቸውን ጠቅሰው ዛሬ ባወጡት ያቋም መግለጫ የትግራይ ክልል ግዚያዊ አስተዳደር አመራሮች ከተሰጣቸው ተልእኮ ውጪ የትግራይ ህዝብ ጥቅሞች ወደ ጎን ተተው ክህደት ፈጽመዋል በሚል ወንጅለዋቸዋል። መግለጫው አክሎ ግዚያዊ አስተዳደሩ የተሰጠው ተልእኮ የትግራይን ወሰን ከጦርነት በፊት ወደ ነበረበት መመለስ፣ የህዝብ ሰላምና ደህንነት መጠበቅ፣ ተፈናቃዮች ወደ ቀያቸው መመለስ፣ የመልሶ ግንባታ ስራ መጀመርና ለቀጣይ ምርጫ ምቹ ሁኔታ መፍጠር መሆን ሲገባው ይህን ማድረግ አልቻለም ሲል ግዚያዊ አስተዳደሩ ወቅሷል። የክልሉ የጸጥታ አመራሮች መግለጫ የግዚያዊ አስተዳደሩ አመራር ደካማ ነው ያለ ሲሆን ማስተካከያ እንዲደረግም ጠይቋል።
በመታየሽ ግዚያዊ ምህዳር መሰረት 50 ይትደመር 1 ድርሻ
በግዚያዊ አስተዳደሩ ማቋቋሚያ መሰረት 50 ሲደመር 1 ድርሻ ያለውና በፕሪቶሪያም ተደራዳሪ የሆነው 14ኛ ጉባኤ ያካሄደ ህወሓት ግዚያዊ አስተዳደሩን ለማስተካከል የወሰነው ውሳኔ ሳይውል ሳያድር ተግባራዊ እንዲሆን ድጋፋችንን እንገልጻለን። ከዚህ በተጨማሪም ሰራዊታችን የወከላቸው የካቢኔ አባላት የሥራቸውን አፈጻጸም ገምግሞ እምነት ባጣባቸው አባላቶቹ ላይ ማስተካከያ እንዲያደርግ ወስነናል።
ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን በወቅቱ ባካሄደው ጉባኤ የትግራይ ክልል ግዚያዊ አስተዳደር ፕሬዝዳንት ጌታቸው ረዳና የአስተዳደሩ ካቢኔ አባላት፣ የዞን አስተዳዳሪዎች እንዲሁም የኤጀንሲዎችና ኮሚሽኖች ኃላፊዎች ህወሓትን ወክለው የተመደቡ ስለነበሩ ከመስከረም 27 ቀን 2017 ዓ.ም ጀምሮ ከስልጣን እንዲወርዱ የሚል ውሳኔ አሳልፎ ነበር። የጸጥታ አመራሮቹ በመግለጫቸው የጠቀሱት ይህንን ውሳኔ ነው። በዚህ ጉዳይ ለአሜሪካ ድምጽ ምላሽ የሰጡት የግዚያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ የተለያዩ ሐሳብ ያላቸው ሰዎች ያቋቋሙት የመመከት ኃይል የሆነው ሰራዊት የአንድ ቡድን መጠቀሚያ ለማድረግ መሞከር ስህተትና ተቀባይነት የሌለው ነው ብለዋል።
የሆነ ሰው ወታደር
ታጋይ፣ ፖለቲከኛ ይሁን መሐንዲስ የፈለገውን ቡድን የመምረጥና የመደገፍ መብት አለው። ለትግራይ ህዝብ ህልውና ከሁሉም አስተሳሰቦችና ከሁሉም የትግራይ አጣጣ የተውጣጣ የህልውና ኃይል በአጋጣሚ ኃላፊነት ስለያዘ የአንድ ቡድን መጠቀሚያ እንዲሆን መወሰን ግን በመሰረቱ ተቀባይነት የለውም፣ ሊኖረውም አይችልም።
የክልሉ የጸጥታ ቢሮ ኃላፊ ኔትናንት ጀነራል ፍስሐ ኪዳኑ የትግራይ ክልል የጸጥታ አመራሮች የሰጡትን መግለጫ አስመልክቶ ተጨማሪ ማብራሪያ እንዲሰጡን ጠይቀናቸው በሌላ ቀን እንደሚሰጡን ቃል ገብተው ለአሁኑ የዛሬውን መግለጫ ተጠቀሙ ብለውናል። አዛዦቹ በመግለጫቸው ከትግራይ ክልል ከመከላከያ ሰራዊት ውጪ ያሉ ኃይሎች ካልወጡ የቀድሞ ተዋጊዎችን የመበተን ሂደቱን እንደሚቃወሙ አስታውቀዋል።
ውህድ ሰላምን ከትግራይ ከተረጋገጸ ሉዓላዊ መሬትና ከተመለሰ
የትግራይ የሰላምና የደህንነት ዋስትና ሳይረጋገጥ ሉዓላዊ መሬታችን ሳይመለስ በጠላት ስር ያለው ህዝባችን ነጻ ሳይወጣ የተፈናቀሉ ሰዎች ሳይመለሱ የትግራይ ሰራዊት ይበተን እና ሌሎች ኃይሎች ይግቡ የሚል ሐሳብ እናወግዛለን። በፕሪቶሪያ ስምምነት መሰረት ትጥቅ መፍታትና ሰራዊት መበተን ወይም ዲጂአር የትግራይን ደህንነትና የሰራዊታችንን ዝግጁነት ግምት ውስጥ ባስገባ መልኩ በመፈጸም የትግራይ ሰላምና ደህንነትን ለመጠበቅ እንሰራለን።
በቀጣይ የጸጥታ ኃይሉ አመራሮች ውሳኔያቸውን ወደ ተግባር ለመቀየር ይህን የህልውናና የመመከት ኃይል ለመጠቀም መሞከር ስህተት ነው ያሉት ደግሞ አቶ ጌታቸው ረዳ ናቸው።
ጉባኤ ተገበረ ደግሽናለን አዘለሰብ ከገበረ ዘግባ ጉባኤ ስለደግፉ
ጉባኤ ያካሄደን አካል እደግፋለሁ የሚል ሰው የትግራይ ህዝብ ህልውና ለመመከት የተቋቋመ ሰራዊት ለዚህ ማስፈጸሚያ ለማዋል ከመከረ ትልቁ ስህተት ነው። አሁን የተፈጸመውም ስህተት ነው። ከዚህ በላይ እንደማይሄዱ ተስፋ አደርጋለሁ።
በሌላ ዜና ባለፈው ወር የኢትዮጵያ ምርጫ ቦርድ የፖለቲካ ፓርቲዎችን ዳግም ለመመዝገብ ባወጣው አዋጅ መሰረት ህወሓት የቦርዱ ታዛቢዎች ባሉበት ጠቅላላ ጉባኤ እንዲያካሂድና ይህ ካልሆነ ግን ቦርዱ በህጉ መሰረት ውሳኔ እንደሚሰጥበት አሳውቆ ነበር። ጉዳዩን አስመልክቶ በትላንትናው ዕለት ጉባኤ ያካሄደው ህወሓት በቁጥጥር ኮሚሽኑ በኩል ባወጣው መግለጫ ህወሓት የፕሪቶሪያ ስምምነትን የፈረመ ከኢትዮጵያ መንግስትና ሌሎች ዓለም አቀፍ ተቋማት ጋር የሚገናኝ ፖለቲካዊና ህጋዊነቱ ጥያቄ ውስጥ የማይገባ ፓርቲ ነው ብሏል። የኢትዮጵያ ምርጫ ቦርድ ያስተላለፈው ውሳኔ ህጋዊ ያልሆነና የፕሪቶሪያ ስምምነት የሚጻረር በመሆኑ ተቀባይነት የለውም በማለትም አስታውቋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
ك
ከአሜሪካ ድምጽ ስርጭታችን እንደቀጠለ ነው። አገራዊ ምክክር ለማካሄድና ብሔራዊ መግባባት ለመፍጠር ግጭቶች እንዲቆሙ ተጠየቀ። በብሔራዊ መግባባት ላይ ትኩረት በማድረግ በተከራሽ ምክር ቤት በተካሄደ ውይይት ላይ ለሂደቱ ምቹ ሁኔታ ለመፍጠር ግጭቶች መቆም እንዳለባቸው ተሳታፊዎቹ ጠይቀዋል። ከተሳታፊዎቹ መካከል የሆኑት አንድ የመከላከያ ጀነራል ከዚህ በኋላ እኛም ህዝቡም እንዲበጠበጥና እንድንሰዋ አንፈልግም፣ ቁጭ ብላችሁ ንግግራችሁን ፍቱ ሲሉ ተደምጠዋል። የስራ ጊዜው በመገባደድ ላይ ያለው የአገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አስቻይ ሁኔታዎች አለመኖራቸው ሂደቱን እየፈተነ መሆኑን ገልጸዋል። በተነሱት አስተያየቶችና ጥያቄዎች ላይ ለውይይቱ የመነሻ ጥናታዊ ጽሑፎች ያቀረቡ አካላትና የመንግስት ኃላፊዎች ምላሽና ማብራሪያ ሰጥተዋል። ኬኔዲ አባተ ተጨማሪ አለው።
የህዝብ ተወካዮች ምክር ቤት ብሔራዊ መግባባት ለኢትዮጵያ ዘላቂ ሰላምና ብልጽግና በሚል ርዕስ ትናንት ረቡዕ ጥር 15 ቀን ባዘጋጀው የውይይት መድረክ ላይ በአገራዊ መግባባትና አገራዊ ምክክር ጉዳዮች ላይ ሰፊ ውይይት ተደርጓል። በአገራዊ መግባባት ታሪካዊ ዳራ፣ ተግዳሮቶችና ቀጣይ ሂደቶች ምንነት ዙሪያ ለውይይት መነሻ የሚሆኑ ጥናታዊ ጽሑፎች በውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ በአዲስ አበባ ዩኒቨርሲቲ ተቀዳሚ ፕሬዝዳንት ዶክተር ሳሙኤል ክፍሌና በሚኒስትር ማዕረግ የብልጽግና ፓርቲ ዋና ጽህፈት ቤት የጥናትና ምርምር ኃላፊ በሆኑት ዶክተር አብዲ ዋሳ አብዱላሂ ከቀረበ በኋላ ከተሳታፊዎች አስተያየትና ጥያቄዎች ተነስተዋል። ከመከላከያ ሰራዊት በውይይቱ የተሳተፉት ጄኔራል ከበደ ረጋሳ የግላቸው መሆኑን ጠቅሰው በሰጡት አስተያየት ሰራዊቱ አገርን ለማጽናት ከፍተኛ መስዋዕትነት እየከፈለ እንደሆነ አጽንኦት ሰጥተው በመሆኑም ግሮች በውይይት መፈታት እንዳለባቸው ተናግረዋል።
እኛ ከዚህ በኋላ እኛም ህዝባችንም እንግበጠበት ደሙ እንዲፈስ እንድንስረዋ አንፈልግም፣ ቁጭ ብላችሁ ተወያዩ፣ ለችግራችሁም ፍቱ። ስለዚህ ይሄ የእያንዳንዱ የኢትዮጵያ ወታደር ድምጽ ነው። ለዚህ ብሔራዊ ምክክር ሁሉንም አስተዋጽኦ ማድረግ አለብን።
አሁን ኢትዮጵያ ባለችበት ተከታታይ የፖለቲካ ቀውስና የርስ በርስ ጦርነት አውድ ውስጥ ምን አይነት ምክክር ማካሄድ ይቻላል ሲሉ ያጠየቁት ዶክተር ደሳለኝ ጫኔ ደግሞ ለጉዳዩ በቂ ትኩረት እንዳልተሰጠ ተችተው ግጭቶች በጊዜያዊነትም ቢሆን እንዲቆሙ ጠይቀዋል።
ዛሬም አረፈደም ብዬ ማስበው በየቦታው እየተካሄዱ ያሉ በመንግስትና በተለያዩ ታጣቂዎች መካከል ያሉ ግጭቶችን አትሊስት ቴምፖራሪሊ ማስቆም መቻል አለብን። ጊዜያዊ የሆነ የተኩስ አቁም ስምምነቶች በየቦታው ያሉ ግጭቶችን ቢያንስ ይህን ፕሮሰስ እስክንሞክረው ድረስ እሱ መሞከር አለበት ብዬ አስባለሁ። ቀላል እንዳልሆነ ይገባኛል። መናገር ቀላል ሊሆን ይችላል፣ ግን ደግሞ አክቲቭ የሆነ በየቀኑ በተለያዩ የሀገሪቱ ክፍሎች ውጊያዎች እየተካሄዱ ብሔራዊ ምክክር፣ ብሔራዊ መግባባት የሚባለው ነገር አስቸጋሪ ይሆናል።
ሌሎች ተግዳሮቶችም በተወያዮቹ የተነሱ ሲሆን በጉዳዩ ላይ የመወያያ ጽሑፍ ያቀረቡት ዶክተር ሳሙኤል ክፍሌ ተከታዩን መልስ ሰጥተዋል።
እነኚህ ተግዳሮቶች ሙሉ ለሙሉ የሚቀረፉበትን ጊዜስ ማወቅ ይቻላል ወይ? እርግጠኛ አይደለንም። እነኚህ ተግዳሮቶች የማይኖሩበት የኢትዮጵያ ዘመን ወይ ታሪክ መቼ ነው የሚሉ ሰው የሚያስማማኝን ዶክተር ጌዲዮን እንዳነሱት መርከቡን እየነዳ ነው እየተገነንም እየተገለገልንበትም እየተገነንበት መሄድ ይሻላል። ኢትዮጵያ እየመከረችም እየኖረችም መቀጠል አለባት። እየመከረችም ችግሮቿን ላይ እየተስማማችም እየፈታችም መሄድ አለባት።
አገራዊ ምክክር በግጭት አውድ ውስጥ ከግጭት በኋላ እንዲሁም ግጭትን ለመከላከል በሚል በሶስት አውዶች ሊካሄድ እንደሚችል የሌሎችን ሀገራት ተሞክሮ በመጥቀስ ያስረዱት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ በበኩላቸው ምንም እንኳን በኢትዮጵያ ሂደቱ የቀጠለ ቢሆንም ኮሚሽኑ አስቻይ ሁኔታዎች ባለመኖራቸው ስራውን በተሰጠው ጊዜ ማጠናቀቅ እንዳልቻለ አመልክተዋል።
የኢትዮጵያ አገራዊ ምክክር ይሄ በተሰጠው የአዋጅ ኃላፊነት መሰረት ላለፉት 3 አመታት ስራዎቹን አንጻራዊ ሰላምና አስቻይ ሁኔታዎች በሁሉም በህዝቦቻችን፣ በመንግስትም፣ በፖለቲከኞቻችንም፣ በሃይማኖት አባቶቻችን፣ በሁሉም የማህበረሰብ ክፍሎች የተመቻቸ ሁኔታ ኖሮ ቢሆን ኖሮ ዛሬ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች እዚህ ቁጭ ብለን የምንናገረው ስለ መውጫ ሂደታችን ነበር።
ፕሮፌሰር መስፍን ተከታዩን ጥሪም አቅርበዋል።
አሁንም ከመንግስትም ከተቋሚ አካላትም ከሁሉም ህዝቦቻችን እኛ የኢትዮጵያ ሀገራዊ ምክክር ኮሚሽን የሚጠይቀው ጥያቄ ቢኖር አስቻይ ሁኔታዎችን ፍጠሩልን። ለምን? በዳያሎግ ሂደት ሁላችንም እናሸናፊ ሆነን የምንወጣው
በተወካዮች ምክር ቤት የመንግስት ጠሪ ሚኒስትር ተስፋዬ በልጅጌ በሰጡት ማብራሪያ ደግሞ መንግስት ግጭቶችን በውይይት ለመፍታትና ለምክክሩ ምቹ ሁኔታን ለመፍጠር ዝግጁ መሆኑን የገለጹ ሲሆን ለዚህም ከዚህ ቀደም በቤንሻንጉል ጉሙዝና በጋምቤላ እንዲሁም በቅርቡ ደግሞ በኦሮሚያ ከሚንቀሳቀሱ ታጣቂዎች ጋራ ተደረሰ ያሉትን ስምምነት በማሳያነት ዘርዝረዋል። አገራዊ ምክክሩን ለማስቀጠል የሚያስችሉ ታሪካዊና ማህበራዊ ምቹ ሁኔታዎችም አሉ ያሉት አቶ ተስፋዬ ትውልዱ እድሉን ሊጠቀም ይገባል ብለዋል።
የተገኘውንና የተፈጠረውን እድል ባናባክን ይሄኛው ትውልድ ከታሪክ የምንማር ያደርገናል የሚል እምነት አለኝ። ለምን በኢትዮጵያ ውስጥ ኢትዮጵያን ወደ ዲሞክራሲያዊ አጥራጫ ለማምራትን ኢትዮጵያን በጠንካራና ከድህነት የወጣች የበለጸገች ሀገር የማድረግም እድል ተፈጥሮ የከሸፈው ጊዜያት አሉ። የትናንት ታሪክ ሲታይ
የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በበኩላቸው ከፖለቲካዊ ጉዳዮች ባሻገር ኢኮኖሚያዊ ጥያቄዎችም የሀገራዊ ምክክርና መግባባት የትኩረት አካል መሆን አለባቸው ብለዋል። የማያግባቡ ጉዳዮችን በአንድ ጊዜ መፍታት አይቻልም ያሉት የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ደግሞ አለመግባባቶችን ሂደት በሂደት በመፍታት ብሔራዊ መግባባትን መፍጠር ይገባል ሲሉ በአጽንኦት ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ቀጣዩ ዘገባ ወዲህ ወደ አሜሪካ ይመለሰናል። ትራምፕ በሰደድ እሳትና አውሎ ነፋስ የተጠቁ ግዛቶችን ሊጎበኙ ነው የሚል ነው። ፕሬዚደንት ዶናልድ ትራምፕ በአሜሪካ በሰደድ እሳትና አደገኛ አውሎ ነፋስ የተጠቁ አካባቢዎችን ነገ አርብ እንደሚጎበኙ ታውቋል። ፕሬዚደንቱ በአውሎ ነፋስ ሄሊን የተጠቃችውን የሰሜን ካሮላይና እንዲሁም የሰደድ እሳት በቀጠለባት ካሊፎርኒያ ጉብኝት እንደሚያደርጉ ታውቋል። 100,000 ነዋሪዎች ቤታቸውን ለቀው እንዲወጡ ትዕዛዝ በተላለፈበት ካሊፎርኒያ አዲስ እሳት መቀስቀሱም ታውቋል። ጄኒያ ዱሉ ከሎስ አንጀለስ የላከችው ዘገባ ነው እንደሚከተለው ተጠናቅሯል። ሪቻርድ እና ቡሽራ ማውዘር አልታዴና ካሊፎርኒያ ለ25 ዓመታት የኖሩበት ቤት በቃጠሎ ወድሟል። አሁን የተረፈ ነገር እንዳለ ለማየት መጥተዋል። በቅድሚያ ባል ሪቻርድ ማውዘር
It's almost an impossible task to get in there and find anything. When you find something, it's just...
ምንም የተረፈ ነገር ማግኘት አይቻልም። አንድ ነገር ያገኘሽም እንደሆን በሳቱ ቀልጦ ነው የምታየው። ሁሉም ነገር አንድ ላይ ቀልጧል። ውድ ዋጋ የሚያወጡ የድምፅ መሳሪያዎች ነበሩኝ። የተወሰኑት ይተርፋሉ ብዬ ተስፋ አድርጌ ነበር። ስመለከት ግን አንድ ድቡልቡል የቀለጠ ብረት ሆኗል።
ጥንዶቹ አሁን በአካባቢው በሚገኝ ሆቴል ተጠልለዋል። እንደገና ቤታቸውን ለመገንባት ኢንሹራንስ ይረዳናል ብለው ተስፋ ያደርጋሉ። ቡሽራ ማውዘር
We are now just living in uncertainty and a bubble. So we're just dealing with our loss and kind of
አሁን ምንም እርግጠኛ ባልሆንበት ሁኔታ ውስጥ ነው የምንኖረው። አሁን ያለነው በድንጋጤ ውስጥ ነው። እውን ነገሩ መከሰቱን ለማመን የተቸገርንበት ሁኔታ ውስጥ ነን። በየማለዳው ስትነቂ በህልሜ ነው ወደ ቤት የምመለሳለሁ ትያለሽ። ግን ደሞ እዚህ ስትመጪ እውነታውን ታያለሽ።
የርሱን ቤት ገና ሳቱ ባይነካውም ሆዜ ቬላስኩዝ እና ቤተሰቡ ለጎረቤቶቹ እርዳታ የማሰባሰቡን ስራ በማስተባበር ላይ ናቸው። ባለፉት 12 ቀናት ቢያንስ 400 የሚሆኑ ሰዎች እርዳታ ለመሻት እንደመጡ ተናግረዋል። ሰዎቹ ችግሩን በራሳቸው ካለረጂ መጋፈጥ እንዳለባቸው እንደሚሰማቸውም ይናገራል።
We haven't really seen much government help anyway. It's all been the community stepping up to help each other.
የመንግስት ድጋፍ ብዙም አላየንም። ህብረተሰቡ ግን እርስ በርሱ ለመረዳዳት እየጣረ ነው። ከንቲባዋ አልጎበኙንም። ችግሩን ህብረተሰቡ ራሱ መጋፈጥ እንደተገደደ ነው እየተሰማኛለሁ።
የሎስ አንጀለስ ከንቲባ ካረን ባስ በፓሲፊክ ፓሊሴድ አንዳንድ ስፍራዎችን ጎብኝተዋል። በኢንስታግራም ላይ ባሰፈሩት መልእክትም የሎስ አንጀለስ ነዋሪዎችን ህይወት እንደገና ለመገንባት የሚሽሉትን ሁሉ እንደሚያደርጉ ገልጸዋል። ፕሬዚደንት ዶናልድ ትራምፕ የግዛቲቱ ባለስልጣናት ለአደጋው የሰጡትን ምላሽ በባህለ ሲመት ንግግራቸው ነቅፈዋል። የሎስ አንጀለስ እሳት ካለምንም መከላከል ባሉት መንገድ እየቀጠለ ነው ሲሉም ተደምጠዋል። የካሊፎርኒያው አገረ ገዥ ጋቨን ኒውሰም እሳቱን ለመከላከል በርካታ እርምጃዎችን መውሰዳቸውን አስታውቀዋል። በደቡብ ካሊፎርኒያ እሳቱ ከመጀመሩም በፊት የአደጋ ሰራተኞችን ማሰማራታቸውን አስታውቀዋል። 16000 የሳት አደጋ ሰራተኞችና ሌሎች ባለሙያዎችን ማስተማራታቸውንም ገልጸዋል። ይበንዲ እንዳለ ዘ ሂውዝ ፋየር የተሰኘ አዲስ ሰደድ ከሎስ አንጀለስ በስተሰሜን ትላንት ረቡዕ ተቀስቅሶ በፍጥነት በመዛመት ላይ ነው። ምሽቱን 31000 ሰዎች ቤታቸውን ለቀው ወጥተዋል። የትራምፕን ጉብኝት ተከትሎ ደቡባዊ ካሊፎርኒያ እጅግ ሲጠበቅ የነበረ ዝናብ በሳምንቱ መጨረሻ ልታገኝ እንደምትችል ተተንብየዋል። ዝናቡ እሳቱን ሊያጠፋው ቢችልም ግን ደግሞ መርዛማ የሆነውን አመድ በጎርፍ መልክ እንዳያመጣው ተሰግተዋል። ጄኒያ ዱሉ ከሎስ አንጀለስ ለላከችው ዘገባ እንግዶ ለነኝ ዋሽንግተን ዲሲ። በመከታተል ላይ ያላችሁት ከአሜሪካ ድምጽ ዘወትር ምሽት ከሚተላለፍላችሁ የአሙስ ምሽት ስርጭታችን ነው። አሁን ዘለግ ወዳሉ ዘገባዎች ወደ ምናልፍበት ሰዓት ተቃርበናል። እንቀጥላለን። የልጆች መጽሐፍት ያሳተሙ እናትና ልጅ በሚል ርዕስ የተጠናቀረ ዘገባ ነው። በውጭ ሀገር የተወለዱ አዳጊ ልጆች በሚኖሩበት ሀገር ውስጥ በሳይንሱ ዘርፍ እንዲሳተፉና ውክልና እንዲኖራቸው ሁለት የልጆች መጽሐፍት ተጽፈዋል። ጸሐፊዋ ነዋሪነታቸውን በቨርጂኒያ ግዛት ያደረጉት የሳይንስና ቴክኖሎጂ ባለሙያ የኔነሽ ሸዋነ ሲሆኑ የ13 ዓመት ልጃቸውም ከሌላ ተባባሪ ጸሐፊ ጋር በመሆን የልጆች መጽሐፍ አሳትመዋል። ኤደን ገረመው ለዛሬ ሴቶችና ቤተሰብ ፕሮግራም እናትና ልጅን አነጋግራ ተከታዩን አዘጋጅታለች።
በዩናይትድ ስቴትስና በተለያዩ ውጭ ሀገራት የተወለዱና የሚያድጉ የኢትዮጵያውያንና ትውልደ ኢትዮጵያውያን ልጆች በሚኖሩበት ሀገር ውስጥ ብዙውን ጊዜ ወላጆቻቸው የመጡበት ማህበረሰብ በተለያዩ ዘርፎች ሲወከል እንደማያዩና ይህም ለማንነት ቀውስ ሊያጋልጣቸው እንደሚችል የስነ ልቦና ባለሙያዎች ይናገራሉ። በቨርጂኒያ ግዛት የሚኖሩት የሳይንስና ቴክኖሎጂ ባለሙያዋ የኔነሽ ሸዋነ ኢትዮጵያውያን ልጆች በሳይንሱ ዘርፍ እንዲሳተፉና ውክልና እንዲኖራቸው ያስችላቸዋል ያሉትን ሁለት መጽሐፍ ተጽፈዋል። የ13 ዓመት ልጃቸው ጆሹዋ የዩም አዎ ትችያለሽ ወይም ትችላለህ yes you can የሚል መጽሐፍ ሰፊ ልብ ትልቅ ህልም open hearts big dreams ብለው ባቋቋሙት ድርጅት ብዙ የህፃናት መጽሐፍትን በመጽሐፍና በማሳተም ከሚታወቁት አሜሪካዊቷ ኤሊኖር አንጀሊተስ ጋር በመተባበር ጽፏል። ጆሹዋ የቅርጫት ኳስ በሚጫወትበት ወቅት ዊልቸር የሚጠቀሙ አካል ጉዳተኛ ተማሪዎች ከስፖርታዊ ጨዋታ ርቀው በተመለከታቸው ጊዜ ያሰበውን መነሻ አድርጎ መጽሐፉን ማዘጋጀቱን ይናገራል።
ቅርጫት ኳስ መጫወት በጣም እወዳለሁ። በመጫወትበት ወቅት በጣም ስለሚያስደስተኝ ያንን ደስታ ለራሴ ብቻ ሳይሆን ለሌሎችም ማጋራት እሻለሁ። ሌሎች ልጆችም ይህንን አይነት ደስታ እንዲሰማቸው ፈልጋለሁ። ነገር ግን አንዳንድ ጊዜ በተሽከርካሪ ወንበሮች ላይ ያሉ ልጆች አካል ጉዳተኛ ስለሆኑ አሊያም ሌላ አይነት እክል ስላለባቸው ቅርጫት ኳስ መጫወት እንደማይችሉ ሲሰማቸው ተመልክቻለሁ። እኔ ደግሞ የተሽከርካሪ ወንበሮች ላይ የቅርጫት ኳስ ጨዋታን አይቻለውና ይሄ ስለ ሁኔታው እንድጽፍ አነሳስቶኛል። ስለዚህ መጽሐፉን ስጽፍ አካል ጉዳተኛም ብትሆኑ ትልቅ ቦታ ልትደርሱ ትችላላችሁ ማለት ፈልጌ ነው። ምክንያቱም የተሽከርካሪ ወንበር ላይ ስፖርቶች በኦሎምፒክ ውስጥም አሉ። የአካል ጉዳተኛ ቢሆኑም እዚያ ደረጃ ላይ መድረስ ይችላሉ።
ጆሹዋ መጽሐፍ በአማርኛና እንግሊዘኛ ከመጻፉ በተጨማሪም በጀርመንኛና በሌሎች የውጭ ሀገራት ቋንቋዎች መተርጎሙን የቴክኖሎጂና የኬሚስትሪ ባለሙያ የሆኑት እናቱ የኔነሽ ናገራሉ። በግላቸው ለንባብ ስላበቋቸው ሁለት ስራዎች ማጋርተውናል።
መጽሐፎቹ ታይትላቸው የመጀመሪያው The Kid Chemist የሚለው ይሄ ነው። ሁለተኛው መጽሐፍ ደግሞ My Mother's Necklace ይሄኛው የእናቴ ሀብል ማለት ነው። ሁለቱም መጽሐፎች የመጀመሪያው ከአራት ዓመት እስከ 10 ዓመት ድረስ ይሆናል ዘ ኪድ ኬሚስት። ሁለተኛው ደግሞ ከአራት ዓመት እስከ 13 እስከ 14 ዓመት ድረስ ይሆናል። ለምንድን ነው እንደዛ ብዬ ያልኩት? አንዳንድ ጊዜ የሳይንስ ኮንሰፕቶች ወይም ደግሞ ሳይንስ ስለ ሳይንስ በለጋድሚያችን እንሰማቸዋለን እንጂ በጣም ላንረዳቸው እንችላለን እና የቆየ ሲመጣ ነው የሚገለጽልን እና እኔ በጣም አስታውሳለሁ አሁን ይሄ የማይ ማዘርስ ነክለስ የእናቴ ሀብል የሚለውን ስለ ጎልድ ካራት ነው የሚያወራውና ስለ ጎልድ ካራት ማማርኛ የሚባለው ማለት ምን ያህል የወርቅ ብዛት አለው ወይ መጠን አለው በአንድ በወርቅ ማዕድን ውስጥ ንጹህ የሆነ ወርቁ ምን ያህል ነው ማለት ነው። እኔ 4 ኪሎ አዲስ አበባ ዩኒቨርሲቲ እስከምጨርስ ድረስ ስለ ካራት ብዙ ማወራ አልነበርኩኝ። የሚገርምሽ ነገርና የመጀመሪያ የስራ ኢንተርቪው ላይ ነው በደንብ አዌር ሆኜ ስለ ካራት ስጠየቅ በኋላ እንደውም you know ሪሰርች አድርጌ አንብቤ የመለስኩትኝና አንዳንድ ጊዜ የትልልቅ ልጆች መጻፍ ይመስላል እንጂ ለትልልቆች ራሱ ሲያነቡት የሆነ ነገር ሪሌት ያደርግላቸዋል ወይም ደግሞ ግልጽ ያደርግላቸዋል ማለት ነውና
የነንሽ በተለይም በውጭ ሀገር ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የሚወለዱ ልጆች በመጽሐፍትና በተለያዩ የጥበብ ስራዎች ውስጥ እነርሱን የሚመስሉ ሰዎችና ገጸ ባህሪያትን ማየታቸው በማህበረሰብ ውስጥ ለሚኖራቸው የተካታችነት ስሜት ወሳኝ መሆኑን ያስረዳሉ።
እኛ ኢትዮጵያ ስናደግ ያው እኛን የሚመስል ነው አንቺ ጎበዝ ነሽ የትም ደረጃ መድረስ ትችያለሽ በደንብ አጥኚ እሷ እኮ በቃ ጭንቅላቷ እሱ እኮ ጎበዝ ነው በጣም ማንንም አይችልም እየተባለ ነው ያደግነውና ያ ውጪም ስንወጣ ልክ እንደዛው ማለት ነው ጎበዝ ልጅ እየተባባለ ማለት ነውና እዚህ ግን እሱን የሚመስል አይደለም ሁሉም አይደለምና እንደምታየው ቡክ ስቶር ብትሄጂ ላይብረሪ ብትሄጂ አሉ መጽሐፍት ግን ሳይንስ እና ቴክኖሎጂ ላይ ብዙም ጊዜ በተለያዩ ኢንተርቪውዎች ደጋግሜ ቢየው ይሆናል ግን ሳይንስ እና ቴክኖሎጂ ላይ ብዙ እኛን የሚመስሉ ካራክተሮች ወይም ገጸ ባህሪያት አናይምና ይሄ ደግሞ ልጆቻችን የፈለገ ብንመክር ውጪ እንዳልኳችሁ የሚመሳሰል ነገር ካላዩ ይሄ መነሳሳታቸው እየጠፋ ጎበዞች ናቸው ብዙ ልጆች ግን እየጠፋ ይሄዳል ስለዚህ ያንን ከልጅነታቸው እንዲገነቡ እኛም እዚህ ውስጥ አለን እናንተም የሚመስሉ ልጆች ይሄንን ይሰራሉ እዚህ ቦታ አሉ ሳይንስ እና ቴክኖሎጂ የገሌ ብቻ አይደለም የዚህ ቡድን ብቻ አይደለም ከዚህ ሀገር የመጣ ወይ ከዚህ ሀገር የመጣ ብቻ ሳይሆን ሁሉም ስጦታውን ቢጠቀምበት ወይም የተፈጥሮ ችሎታችንን ብንጠቀምበት እምንፈልገው ቦታ ልንደርስ እንችላለንና ይሄን ማረክ ትችላላችሁ እዚህ ውስጥም አላችሁ ስፖርት ውስጥም አላችሁ ሳይንስ ውስጥም አላችሁ ቴክኖሎጂ ውስጥም አላችሁ ስዕል ውስጥም አላችሁ ጋዜጠኝነት ውስጥም አላችሁ ነው ሁሉም ቦታ ልጆች መሆን እንደሚችሉ ለማሳየት ነውና
ልጆቿ መጽሐፍ አካል ጉዳተኞችን ከማበረታታት ባለፈ ሁሉም ሰው የፈለገውን ማድረግ ይችላል የሚለውን መልእክት ያያዘ ሲሆን በተጨማሪም በውጭ ሀገር ላሉ የተለያዩ ሀገር ዜጎች ኢትዮጵያን የሚያስተዋውቁ ሁኔታዎች የተካተቱበት እንደሆነም ያስረዳሉ።
አሁን የሴፕቴምበር መጨረሻ ላይ ነው የታተመው ኢትዮጵያን የታተመው ግን በተለያዩ የኢትዮጵያ ቋንቋዎች እንዲሁም ደግሞ በጀርመንኛ እና በአረብኛ እና በፍሬንች ነው መጽሐፉ። ደስ ብሎኛል በጣም ምክንያቱም አንዳንድ ጊዜ አንቺ ብቻሽን ስትሰሪ ብቻሽን ማለቅ የለበትም አለ አይደል ልጆች ስጦታቸውን በሚገባ መጠቀም ካለ ከዚህ ጀምራለ እንግዲህና በሚችሉት አቅም ልጆች መጽሐፍ በመጽሐፍ ሊሆን ይችላል ወይም ደግሞ በነጻ አገልግሎት ወይም ቮለንቲየር ሰርቪስ ሊሆን ይችላል በተለያየ መልኩ መሳተፍ ይችላሉና እሱ ሲነግረኝ እኔ ደስ አለኝ። ለምንድን ነው በጣም ስፖርት ይወዳል ባስኬትቦል ቅድም እንዳለሽና ባስኬትቦል ይወዳል ስለዚህ ከባስኬትቦሉ ጋር የተያያዘ ልጆች በመልኩ ሁሉም ሰው መጫወት ይችላል አቅም አይጠይቅም ቁመት አይጠይቅም you know ወይም ደግሞ ሰውነት ሳይዝ አይጠይቅም ብሎ የማበረታታ አይነት ነገር መልእክት ነው ያለው የሱ በሱ ሌቭል ግን ሰፋር ገን ደግሞ ስናስበው በስፖርት ብቻ ሳይሆን ማንም ሰው ምንም ማድረግ ይችላል ወደሚለው ወደ ፖዚቲቭ ሆደነ የሆነ መልእክት ማስተላለፍ እንችላለንና ከዛ አንጻር ነው ያየሁትኝ።
የኔ መሽዋነ የልጆች መጽሐፍት በመጽሐፍ በኢትዮጵያ ለህትመት እንዲበቁ በማድረግ የሚታወቀው የገባሬ ሰናዩ ሰፊ ልብ ትልቅ ህልም ድርጅት የቦርድ አባል ሲሆኑ በተጨማሪም በዋሽንግተን ዲሲና አካባቢዋ በቴክኖሎጂ ሙያ ላይ መሰማራት ለሚፈልጉ ግለሰቦች በተለይም ወጣቶች ስልጠናና ድጋፍም ያደርጋሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ አደን ገረመው ከዋሽንግተን ዲሲ።
ከታዩ ትንቅር ወጣቶችና በጎ ፈቃደኝነትን እየተመለከተ ነው። የበጎ ፈቃደኝነት አገልግሎትን የሚሹ ሰው ሰራሽና ተፈጥሯዊ አደጋዎች በተለያዩ የኢትዮጵያ አካባቢዎች ጎልተው ይታያሉ። ወጣቶች ደግሞ በዚህ ረገድ ጉልህ ሚና መጫወት ይችላሉ።
ይሁን እንጂ በበጎ ፈቃድ አገልግሎቶች የወጣቶች ተሳትፎ እንዴት ይገለጻል? በኢትዮጵያ ከመስቀል ማህበር ስር በአዲስ አበባ ከተማ በበጎ ፈቃድ ተግባር ላይ የተሰማሩ ወጣቶችን እና የአገልግሎቱን አስተባባሪ በማነጋገር ኬኔዲ አባተ ተከታዩን ልኳል።
የበጎ ፈቃድ አገልግሎቶች በአንድ ማህበረሰብ ውስጥ የሚስተዋሉ ችግሮችን በማቃለል ሁለንተናዊ ለውጥን ከማምጣት አንጻር ሁነኛ ሚና አላቸው። እንደ ኢትዮጵያ ባሉ ሰው ሰራሽና ተፈጥሯዊ ቀውሶች በሚፈራረቁባቸው ሀገራት ደግሞ የበጎ ፈቃደኝነት አገልግሎት ትርጉሙ የጎላ ነው። በኢትዮጵያ በጎ ፈቃደኞችን በማስተባበር እንደ ጦርነት ባሉ ሰው ሰራሽና ተፈጥሯዊ አደጋዎች የተጎዱና ተጋላጭ የሆኑ የማህበረሰብ ክፍሎችን የመደገፍ ስራ ከሚያከናውኑ ድርጅቶች ውስጥ የኢትዮጵያ ቀይ መስቀል ማህበር በቀዳሚነት ይጠቀሳል። በማህበሩ የአዲስ አበባ ከተማ ቅርንጫፍ ስር የተለያዩ የበጎ ፈቃድ አገልግሎቶችን በመስጠት ላይ ከሚገኙ ወጣቶች መካከል የአሜሪካ ድምጽ ያነጋገራቸው አራት ወጣቶች ስለተሳትፏቸው አውግተውናል። ዓለም ሰገድ አዳሙ አስተያየታቸውን ከሰጡን ወጣቶች አንዱ ነው።
ቀይ መስቀል ሰው ተኮር ፕሮጀክት ስለሆነ ሰውኛ ስራዎች ላይ ስለሚሳተፍ እኔም በበጎ ፈቃደኝነት ወይም በቮለንተሪነት ከ2012 ጀምሮ እስካሁን ድረስ አብሬ ያገለግልኩኛለሁ ማለት ነው። አሁንስ ለመናገር ከጊዜ በኋላ እኔ በህብረተሰቡ ላይ ትንሽዬም ቢሆን ተጽዕኖ ማድረግ እንደምችል ተረድቻለሁ። ከቮለንተር ስራ ወይም በጎ ፈቃደኝነትን ከጀመርኩ በኋላ ማለት ነው። ምክንያቱም ትልልቅ መሰራት ያለባቸው ነገሮች በትንሽ ነገር እኛ በትንሽ ባዋጣናት ነገር መስራት መለወጥ እንደምንችል ያየሁበት ስለሆነ አሁን ባለሁበት ደረጃ ለማህበረሰቡ በጎ ፈቃደኛ በጣም ትልቅ ጥቅም የሚሰጥ የማህበረሰብ ክፍል ላይም ወይ ወጣት ክፍል ነው በያስባሉ። በአብዛኞቻችን ወጣት ስለሆነ ማለት የትኛውም ሰው በጎ ፈቃደኛ መሆን ይችላል። የትኛውም ሰው ደግሞ በአካባቢው ላይ የሚያደርገው በራስ ፈቃዱ ለሚያደርገው ጥሩ ነገር በጎ ፈቃደኛ ነው በያስባሉ። በተቋም ግዴታ መታቀፍ አለበት በያላስብም በጎ ፈቃደኛ በቤትም ማድረግ የምትችለው በጎ ፈቃደኝነት አለ ማለት ነው።
የአዲስ አበባ ቅርንጫፍ የወጣቶች ክበብ ሰብሳቢና ከ2012 ዓመተ ምህረት ጀምሮ ላለፉት 5 ዓመታት በቀይ መስቀል ማህበር በበጎ ፈቃደኝነት በማገልገል ላይ እንደምትገኝ የገለጸችው ሃና ጸጋይ ደግሞ በተግባሬ ማህበረሰቡን ብቻ ሳይሆን ራሴንም ጠቅም ያለው ትላለች።
በጎ ፈቃደኝነት ማለት ካልን ላይ ከጊዜያችንም ከጉልበታችንም ሊሆን ይችላል ለማህበረሰቡ ማካፈል ወይ ማጋራት ነው ብዬ ነው ማስበውና በዚህ አላማ ነበር በ2012 ዓመተ ምህረት ጆይን ያረኩት። ነገር ግን ጆይን ካረኩኝ በኋላ ቀይ መስቀል ውስጥ ዘርፈ ብዙ የሆኑ እንቅስቃሴዎች ነው ያሉትና ያን አገልግሎት በሚሰጥበት ሰዓት ለማህበረሰቡም የተወሰነች ኢምፓክት ፈጥር ያለው ብዬ አስባለሁ። እንግም ለራሴም ያገኘኋቸው ብዙ ኤክስፒሪየንሶች አሉ።
በመሆኑም ወጣቶች ለበጎ ተግባር መበረታታት እንዳለባቸው ተመክራለች።
በጎ ፈቃደኝነት ባለን ነገር ነው የምንሰጠው። እድሜም ገደብ የለውም። ከእንደገና አቅም ይሄ ገንዘብን ብቻ አይጠይቅም። ባለችን በጉልበትም ሊሆን ይችላል በጊዜያችንም ሊሆን ይችላል። የተወሰነች ጊዜያችንን ለዚህ በጎ ስራ ብናውለው ከዚህ ቀውሱ ላይ ፖዚቲቭ የሆነ ኢምፓክትም ከመፍጠር እንኳን አንጻር የድሮ ያለው መተሳሰባችንን ከማሳየትም አንጻር የራሱ የሆነ ፖዚቲቭ ኢምፓክት ይኖራል ብዬ አስባለሁ እና እንደዚህ አይነት ነገሮች ላይ ባለችን ጊዜ ብንተማራ ጥሩ ማለት ወደለሁ።
ሌላው ስለ በጎ ፈቃድ አገልግሎት አስተያየቱን የሰጠን ወጣት ናትናኤል መኮንን ከመጀመሪያ ደረጃ የህክምና አገልግሎቶች ጀምሮ በተለያዩ ዘርፎች እንደሚሳተፍ ይገልጻል።
ከ2013 ጀምሮ እንደ ኢትዮጵያን አቆጣጠር የኢትዮጵያ ቀይ መስቀል በጎ ፈቃደኛ ሆኜ እያገለገልኩ ቆየው አሁንም እያገለገልኩ ነው። የመጀመሪያ ህክምና እርዳታ በተለያዩ አጋጣሚዎች እሰጣለሁኝ። በተለይ ትላልቅ ኢቨንቶች የሃይማኖት የኢቨንት ላይ እንደ በጎ ፈቃደኛ እንደ ፈርስት ኤደር ሆኜ አገለግላለሁ። የመጀመሪያ ህክምና እርዳታ እሰጣለሁ። ሰው ሰራሽና ተፈጥሮ አደጋዎችም ሲከሰቱ የጎርፍ አደጋዎች ምላሽ እንሰጣለን። በዛውም ደግሞ ያው ምግብ ነክና ምግብ ነክ ያሉን ቁሳቁሶችን በጉልበት በእውቀት አገልግሎት በመስጠት ላይ ይገኛሉ።
ከኮሌጅ ጀምሮ በበጎ ፈቃድ ተግባራት ተሳትፎ እንዳለው የገለጸው ካሳሁን ረታ ደግሞ በዚህም የህሊና እርካታ አግኝቻለሁ ይላል።
ኮሌጅ ያለው ነው የበጎ ፈቃደኛ ስራ ነው የጀመርኩት። በማንኛውም የኢመርጀንሲ ሪስፖንስ ላይ ዝግጁ ሆነን እንገኛለን። አሁን ላይ እኔ እየሰራሁለት ያለሁበት ደግሞ አሁን ላይ በአምቡላንስ ነርስ ላይ እያገለገልኩ እገኛለሁ። እና ለበጎ ፈቃደኝነት ለማገልገል ዋንኛው ራስን ዝግጁ ማድረግ ነው በቃ። እና ለእንደዚህ አይነት ነገሮች መሰጠት ይፈልጋል በመጀመሪያ ማለት ነው። እና በጎ ፈቃደኝነት ማገልገል በጣም የህሊና እርካታን ይሰጣል።
ወጣት ዮናታን ተሻለ በኢትዮጵያ ቀይ መስቀል ማህበር አዲስ አበባ ቅርንጫፍ የበጎ ፈቃደኞችና የቅርንጫፎች ጉዳይ አስተባባሪ ነው። በከተማዋ ከ5000 በላይ የተመዘገቡ በጎ ፈቃደኞች እንዳሉና ከነዚህም ከ2000 በላይ የሚሆኑት በንቃት በመሳተፍ ላይ እንደሚገኙ ተናግሯል። በጎ ፈቃደኞቹ ስለሚሰጧቸው አገልግሎቶችም አብራርቷል።
አጠቃላይ የማህበሩ ስራዎች የሚሰሩት ቀጥተኛ በበጎ ፈቃደኞች ተሳትፎ ነው። በጎ ፈቃደኞች በተለያዩ የሰብአዊ እና የልማት ስራዎች ላይ በመሳተፍ ማህበሩ አጠቃላይ የቆመለትን አላማ ተልዕኮ ከማስፈጸም ረገድ ከፍተኛ የሆነ ድርሻ አላቸው። ለአብነትም የነጻ አምቡላንስ አገልግሎት ላይ ነርስ በጎ ፈቃደኞችን ወይ ባለሙያ በጎ ፈቃደኞችን በመጠቀም አምቡላንስ አገልግሎቱን እየሰጡ ያሉበት ሁኔታ አለ። ከተሞስ የሚከሰቱ የተለያዩ ተፈጥሯዊ አደጋዎች እንዲሁም ሰው ሰራሽ አደጋዎች ላይ በጎ ፈቃደኞች ተሳታፊ በመሆን ከዳሰሳ ጥናት ጀምሮ እስከ አደጋ ምላሽ ስራዎችን በማከናወን ረገድ ከፍተኛ ድርሻ ይወስዳሉ። ከዛ ባለፈም የተለያዩ የኑሮ ማሻሻያ ፕሮጀክቶችና የማህበረሰብ ተኮር ፕሮጀክቶች ላይ በመሳተፍ ያንበሳውን ድርሻ ይዘው ይገኛሉ ማለት ነው። ማህበሩን ገቢ ከማሳደግ ረገድ የተለያዩ ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶችን በማሰባሰብና ለተጠቃሚ ወይም ደግሞ እኛ ተጠቃሚ ብለን ለየናቸው አካላት በማሰራጨት ጭምር አገልግሎቱን እየሰጡ ይገኛሉ።
ኢትዮጵያ ካለችበት ወቅታዊ ሁኔታ አንጻር የበጎ ፈቃደኝነት አገልግሎት ይበልጥ መስፋት እንዳለበት የሚገልጸው ዮናታን ተከታዩን ጥሪ አቅርቧል።
እንደ ሀገር ብዙ ቀውሶች ያሉበትና ብዙ ድጋፍ የሚፈልጉ ወገኖች እርዳታ የሚጠብቁበት ጊዜ ነው ያለነውና ከዛ ረገድ ያው ቀይ መስቀል የበጎ ፈቃደኞችና አባላት መሰረት ያለው ተቋም ነው። ስለዚህ ይሄን ተቋም በአባል በመሆንና እንዲሁም በጎ ፈቃደኛ በመሆን ሊያግዙት ይገባል። ያው ቀይ መስቀል እንደ ድልድይ ነው ከማህበረሰቡ ወስዶ መልሶ ለማህበረሰቡ የሚሰጥ ተቋም ነው።
ማህበሩ የሰብአዊ አገልግሎት ስራዎችን ለማከናወን ከበጎ ፈቃደኞች በተጨማሪ በተለያየ ደረጃ ከተመዘገቡ አባላቱ የሚሰበስበውን ገቢ ይጠቀማል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለጥንቅሩና መሰግናለን። የፕሬዝደንት ዶናልድ ትራምፕ ባለ ሲመት ባለፈው ሰኞ መከናወኑ ይታወሳል። ከታዩ ጥንቅር በአሜሪካ አዲስ ተሿሚ ፕሬዝዳንቶችን ታሪክ ያስቃኘናል።
የመጀመሪያው ፕሬዝደንት ጆርጅ ዋሽንግተን ቃለ መሐላቸውን የፈጸሙት ኒውዮርክ ከተማ ውስጥ ነበር። በወቅቱ ኒውዮርክ የሀገሪቱ ጊዜያዊ መዲና ነበረች። አሜሪካውያን ከዚያ በፊት ፕሬዝደንት ኖሯቸው ስለማያውቅ የምክር ቤት አባላቱ ስነ ስርዓቱ እንዴት ቢከናወን ይሻላል በሚል መክረው እስከሚወስኑ ጆርጅ ዋሽንግተን ተመጠበቅ ነበረባቸው። ከዚያ በኋላ እንደ አውሮፓውያን አቆጣጠር ሚያዝያ 30 ቀን ፕሬዝደንቱና ምክትላቸው እንዲሁም የምክር ቤቱ አባላት የህግ መወሰኛው ምክር ቤት ውስጥ ሰብሰብ ካሉ በኋላ በረንዳው ላይ ወጥተው ደጅ ለሚጠባበቀው ታዳሚ እጃቸውን በማውለብለብ ሰላምታ ሰጡ። በመቀጠል ቃለ መሐላውን የሚያስፈጽሟቸው ዳኛ በዩናይትድ ስቴትስ ፕሬዝደንትነት የተጣለበትን ኃላፊነት በታማኝነት ይወጣሉ ብለው ጠየቋቸው። ጆርጅ ዋሽንግተን በአዎንታ ቃለ መሐላቸውን ሰጡ። ይህ ቃለ መሐላ እንዳለ በአሜሪካ ህገ መንግስት ውስጥ የተቀመጠ ነው። ዳኛው ጆርጅ ዋሽንግተን መጽሐፍ ቅዱስ ላይ ምለው ቃል እንዲገቡ ለማድረግ ነበር ያቀዱት። የሚከናወንበት ሰዓት ሲቃረብ ዳኛው መጽሐፍ ቅዱሱን እንዳላመጡት ባወቁ ጊዜ በጥድፊያ ሰው ተልኮ መጽሐፍ ቅዱስ በውሰት መጥቶ ነው ጆርጅ ዋሽንግተን ቃለ መሐላቸውን የፈጸሙት። እንደ አውሮፓውያን አቆጣጠር የ1801ዱ የሶስተኛው ፕሬዚደንት የቶማስ ጄፈርሰን በዓለ ሲመት ደግሞ ከጆርጅ ዋሽንግተን በዓለ ሲመት ይበልጥ ቀለል ብሎ የተከናወነ ነበር። ቶማስ ጄፈርሰን ወደ በዓለ ሲመት ስነ ስርዓታቸው የሄዱት ከሳቸው በፊት እንደነበሩት እንደ ሁለቱ ቀደምቶቻቸው በሰረገላ ሳይሆን በእግራቸው ተጉዘው ነው። የአሜሪካ ምክር ቤት ህንጻ ካፒቶል ሲደርሱም ብዙ ህዝብ እየጠበቃቸው ነበር። ንግግራቸውንም አዘጋጅተዋል። ይሁን እንጂ ድምጻቸው በጣም ድክም ያለ ስለነበረ ንግግራቸውን ሊሰማ የቻለው በጣም ጥቂት ሰው እንደነበረ ታሪክ መዝግቦታል። ሆኖም ዛሬ ያ የቶማስ ጀፈርሰን የበዓለ ሲመት ንግግር በአሜሪካውያን ዘንድ በሚገባ ይታወቃል። በምርጫ ዘመቻቸው ወቅት በፖለቲካ ፓርቲዎች መካከል የነበረውን አስቀያሚ ጭቅጭቅ ለማርገብ ያደረጉት ንግግር አድናቆት አትርፎላቸዋል። ይሁን ሆኖ የምርጫ ዘመቻው ጭቅጭቅ የተወ አስከፊ ገጽታ ቀጠለና ከጀፈርሰን ጋር የተፎካከሩት ከሳቸው በፊት የነበሩት ፕሬዚደንት ጃን አዳምስ በጀፈርሰን በዓለ ሲመት ላይ ሳይገኙ ቀሩ። ጃን አዳምስ በዋዜማው ምሽቱ ላይ ጓዛቸውን ጠቅልለው ከዋይት ሀውስ ወጡና ወደ ቦስተን ተመለሱ። እንደ አውሮፓውያን አቆጣጠር በ1841 የ9ኛው ፕሬዚደንት ዊሊያም ሄንሪ ሃሪሰን የቃለ መሐላ ስነ ስርዓት ታሪክ ሳይወሳ የአሜሪካ ፕሬዚደንቶች በዓለ ሲመት ታሪክ ተወሳ ለማለት አይቻልም። ሲመረጡ የ68 ዓመት ሰው የነበሩት ዊሊያም ሃሪሰን በዘመኑ ከነበሩት ፕሬዚደንቶች ሁሉ በእድሜ ትልቁ ነበሩ። ታዲያ እንደሚባለው በፕሬዝደንትነት ለማገልገል ጠንካራ መሆናቸውን በጣም ረጅም ንግግር በማድረግ ለማሳየት አስበው ነው ይባላል። ኃይለኛ ቅዝቃዜ በነበረበት በዚያ የበዓለ ሲመታቸው ዕለት ጭንቅላታቸውን በብርድ ቆብ ሳይሸፍኑ ካፖርትም ሳይደርቡ ቆመው ረጅሙን ንግግራቸውን አሰሙ። ያ በሆነ በወሩ አዲሱ ፕሬዚደንት ሃሪሰን ታመው ሕይወታቸው አለፈ። ስልጣን ላይ ሆነው ሕይወታቸው ያለፈ የመጀመሪያ ፕሬዝደንት ናቸው። ሐኪማቸው ፕሬዝደንቱን ለህልፈት የዳረጋቸው የሳምባ ምች ወይም ኒሞኒያ የሚባለው ነው ብለዋል። በተለምዶ ግን ብዙዎች ረጅሙ ንግግራቸው የገደላቸው ፕሬዝደንት ይሏቸዋል። የሃሪሰን አሟሟት በአውሮፓውያን 2014 ዓመተ ምህረት ምርምር ተደርጎበት ነበር። ሃሪሰን የሞቱት በሳምባ ህመም ሳይሆን በሌላ ምክንያት ነው የሚሉት። የነበራቸውም የህመም ስሜት ድካምና ጭንቀት እንጂ ሳምባቸው ላይ እንዳልነበረ ይናገራሉ ተመራማሪዎቹ። እንደነሱ አባባል ከሆነ በጊዜው ዋሽንግተን ዲሲ ጥሩ የፍሳሽ ማስወገጃ አገልግሎት ስላልነበራት የመጸዳጃ ቤት ፍሳሽ ከዋይት ሃውስ በቅርብ ርቀት ሜዳ ላይ ይፈስ ስለነበረ ምናልባት በባክቴሪያ የተበከለ ውሃ ጠጥተው ሳይታመሙ አልቀሩም ነው የሚሉት ተመራማሪዎቹ። ስለ ፕሬዝደንቶች በዓለ ሲመት ሲወሳ ታዲያ የሁሉም ቃለ መሐላ ስነ ስርዓት አይረሴ ነው ማለት አይደለም። የ30ኛው ፕሬዝደንት ካልቪን ኮሊጅን በዓለ ሲመት ብንወስድ ቀዝቀዝ ባለ ድባብ ከተከናወኑት ውስጥ የሚጠቀስ ነው። ምክትል ፕሬዝደንት የነበሩት ኮሊጅ እንደ አውሮፓውያን አቆጣጠር በ1923 ነሐሴ ወር ውስጥ ብዙም የሥራ ኃላፊነት ስላልነበረባቸው ቨርሞንት ወደሚኖሩት ቤተሰቦቻቸው ቤት ለእረፍት ሄደው ነበር። ታዲያ አንድ ቀን ሌሊት በተኙበት አባታቸው ከእንቅልፋቸው ቀሰቀሷቸውና ቴሌግራም ተልኮልሃል ይሏቸዋል። ፕሬዝደንቱ ዋረን ሃርዲንግ አርፈዋል የሚል መርዶ የያዘ ቴሌግራም ነበር። እንደዚያ ሆኖ ኮሊጅ ፕሬዝደንት ሆኑ። በግል ማስታወሻቸው ላይ ይህንን ባወቅኩ ጊዜ መጀመሪያ ተነስቼ ቆምኩና ጸሎት አደረስኩ። ከዚያም ከሕገ መንግስቱ ውስጥ ቃለ መሐላው ያለበትን አውጥቼ ለአባቴ ይህን ያዝልኝ ብዬ ሰጠሁ። ከዚያም ተመልሼ ተኛሁ ብለው እንደጻፉ ተመልክቷል። ቀደም ሲል ከተነገረው በተጻራሪ ድንገተኛ ሐዘን የተመላበትን የሊንደን ጆንሰንን የ36ኛው ፕሬዝደንት ቃለ መሐላ የፈጸሙበት ቀን አይረሴ ነው። ጆንሰን ቃለ መሐላ የፈጸሙት ፕሬዝደንት ጆን ኤፍ ኬኔዲ በሰው እጅ በጥይት ከተገደሉ ከአንድ ሰዓት ተኩል በኋላ ነበር። ጆንሰን በፕሬዝደንታዊው አውሮፕላን ኤርፎርስ ዋን ውስጥ ቀኝ እጃቸውን ከፍ አድርገው ቃለ መሐላቸውን ሲፈጽሙ የተነሳው ፎቶግራፍ በስተቀኛቸው ባለቤታቸው፣ በስተግራ የሟቹ ፕሬዝደንት ባለቤት ጃኪ ኬኔዲ አጅበዋቸው ይታያሉ። ሊንደን ጆንሰን ቃለ መሐላቸውን ያስፈጸሟቸው ሴት ዳኛ ነበሩ። እስካሁን በዩናይትድ ስቴትስ ታሪክ ፕሬዝደንትን ቃለ መሐላ ያስፈጸሙ ብቸኛይቱ ሴት ዳኛ ናቸው። በዚያ ፎቶ ላይ ሚስስ ኬኔዲ በባለቤታቸው በሰው እጅ መገደል የነበሩበት ከባድ ድንጋጤና ሐዘን ፊታቸው ላይ ይነበባል። ጆንሰን ቃለ መሐላ ሲፈጽሙ ጃኪ ኬኔዲ ጎናቸው የቆሙት ባለቤታቸው በጥይት በተገደሉበት ጊዜ ለብሰውት በነበረው በዚያው ልብስ ነበር። ያ ምስል ፕሬዝዳንቱ በሰዎች ለተገደሉበት የአሜሪካ ሕዝብ ተተኪ ፕሬዝዳንት እንደተሰየመለት ማረጋገጫ ሆኗል። ባልተጠበቀ ምስቅልቅል
የጥንቅሩን ቀሪ ክፍል በድረገጽና በማህበራዊ ሚዲያ መድረኮቻችን ላይ ያገኙታል። ክብራትና ክብራን የምሽቱ ስርጭታችን በዚሁ ተጠናቋል። ስርጭቱን ከስቱዲዮ ያቀናብርልን ንጉሴ ታምሬ፣ ዋና አዘጋጅ ጽዮን ግርማ፣ ሳስተናግዳችሁ ያመሸሁት እንግዲህ ወለነን። ነገ ምሽት በተመሳሳይ ሰዓት እንገናኝ። ደህና ሁኑ።